ማድረግን ያስቀድም። ይሄንን 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 ብታደርግ you become እንዲህ ትሆናል። ያኛው ደግሞ ህጋር ባይሆነው ነገር ማድረግ የሚል ነው የሚል ማድረግን ወርውሮ በመጣል ነው። በቃ you have become ነው ትኩረት። በቃ አንተ ሆነሃል ነው። ምንም አይነት የማድረግ ነገሮች ጋራ አይስማም የለም በአካባቢ ያለ ደ ክርስቲያን ጎስፕል መሆንን ነው የሚያስቀድመው። ስለሆንክ አድርግ ነው ፍሬ ነው
ጥሪው የሆነው ከመልኮት ባህሪ እንድንካፈል።
ትልቅ ነገር ነው እንግዲህ ትንሽ ወደ ከዚህ ቀጥሎ ባሉን ትንሽ ጊዜያት ትንሽ ወደ ቤት ደግሞ በጣም بنናስገባው ይሄን ውይይት። ምክንያቱም በዚህ በትወራ ደረጃ ፕሪንሲፕሎቹን ማውራት አንድ ነገር ነው፣ ግን ደግሞ እውነት ወደ ቤታችን ገብቶ ካልፈተሽን ደግሞ ልክ አይደለም። እንግዲህ በእኛ አካባቢ በዚህ በወንጌላውያን አብያተ ክርስቲያናት ክርስቲያኖች ዙሪያ ከመነሻውም ጀምሮ ድነትና ጸጋ ላይ ትኩረት አለ። ትክክለኛ ይሆነ ምክንያቱም ቀደም በጭውውታችን መሃል ታነሳው እንደነበረው ጋሽ ንጉሴ ከተሐድሶ ዘመን በኋላ አንዱ የተሐድሶ ምክንያት የተነሳበትም እንቅስቃሴው የተነሳበትም ምክንያት መዳን በጸጋ ብቻ በእምነት ብቻ የሚል ስለሆነ ከዛ ጋራ ተያይዞ ጸጋ እምነት የመሳሰሉ ነገሮች ትኩረት ይሰጣቸዋል። እንግዲህ ይሄ ምናልባት ይሄ ላይ ብቻ ማትኮራችንና እንግዲህ የሚሉ ምላሾች ላይ አለማትኮራችን ተግባራዊ የሆነ ኑሮን አለማትኮራችን ያስከተላቸው እነኚህ ክራይሲሶች ችግሮች ያሉ ይመስለኛል። እኔ ሳይ ቤታችንን ስንፈትሽ ምክንያት አንዱ ችግር የሚመስለኝ ክርስቲያኖች እንደ መመናን ያንዳንዳችን ማለት ነው በክርስቶስ እንደዳነሰው መልካም ይሆኑ ምግባረ ሰናይ ያልካቸው ግድ ሰናይ ይሆኑ ምግባሮች ላይ በግለት የመሳተፍ ነገር ብዙ አይታይም። ይሄኔ በግርድ ይሄ እንግዲህ አሁን ግርድፍ አሳምሽንስ ናቸው ልናያቸው ልንፈትሻቸው እንችላለን፣ ግን በቂ ነው ወይ የሚል ጥያቄ አለኝ። ክርስቲያን መመናን ባንዳንድ ተግባራዊ እንቅስቃሴዎችና መልካም ምግባሮች ላይ ቤተክርስቲያን ውስጥ سنሰማሰብ ለአምልኮ ያለን ግለት ውጪ ሲገለጥ አይታይም። በጽድቅ ስራዎች ላይ በርህራይ ስራዎች ላይ በረዲት ስራዎች ላይ የተቸገሩ ሰዎችን በመርዳት ቤታቸው የፈራረሰባቸው ሰዎች በመጠገን በመስራት አካባቢን በማልማት በጣም የተቸገሩና የተገፉ ድምጽ የሌላቸው ድምጽ አልባ የምንላቸው ወላጃት የሆኑ ህፃናትን የማገዝ የተቸገሩ መበለቶችን የማገዝ የመርዳት የተራበውን የማብላት ታረዘውን የማልበስ ነገርን ገፍትረን ጥለነው ይሆን ወይ? እዛ ላይ ፓሽኔት ሆነን ፓርቲሲፔት እናደርግ አይታይ። ቀደም ጭውውታችን ለምን አንስተነዋል? በተቋማት ደረጃ ያሉ እንቅስቃሴዎች አሉ፣ እነሱም መፈተሽ የሚገባቸው እንደኔ አመለካከት። ተቋሞቻችን ዲኖሚኔሽናል ተቋሞቻችን አሁን የችግረኛ ህፃናት መርጃ ፕሮግራሞች አሏቸው፣ የልማት ተራድኦ ድርጅቶች አሏቸው፣ ጥሩ ነው። ግን በአብዛኛው ከፕሮጀክቶች ጋር የተያያዙ ምናልባትም ደግሞ ከውጭ ሀገር ከሚመጣ ምንጭ ጋራ የተያያዘ ከኢኒሼቲቭ ጀምሮ ምናልባት የውጭ ረድኤት ድርጅቶች አብረውን ባይሰሩና ባይቀሰቅሱን እንቀሰቀስ ነበር ወይ ማለት አልተፈተሽንም። ይሄ አንድ ነገር ነው፣ ግን ጥሩ ነው፣ መኖራቸው ጥሩ ነው። ትልልቅ የምግባረ ሰናይ ድርጅቶች ከኛ ዲኖሚኔሽንስ ጋራ ሆነው ችግረኛ ህፃናትን በመርዳት የተራቆተን አካባቢ በማልማት ውሃ ፓምፕ አርጎ በማውጣት ተግባር ላይ ተሰማርተው ይገኛሉ። ግን እንደ ሰራዊት እንደ እግዚአብሔር ሰራዊት ምእመናን በሙሉ በዚህ በሚሰራ እምነት ውስጥ ከተቃኘ የእምነታችን ስራ በግልጥ ይታያችኋል ወይ? በእንደነኛ አይነት የመሳሰሉ ነገሮች ሌሎችም ረለቫንት ይሆኑ እንደ ብርሃንና ጨው በምን በተሰማራንባቸው ቦታዎች የመልካም ምግባር ምሳሌዎች ነን ወይ? አሁን የዚህ ሀገር ትልቅ ጠንቅ አንዱ ሙስና ነው፣ ኮራፕሽን። ክርስቲያኖች እንደ ብርሃንና ጨው ዩኒክነስ አለ ወይ? በተለያዩ ተቋማት ውስጥ በተለያዩ ፕሮፌሽንስ ውስጥ የተሰማሩ ክርስቲያኖች ይሄንን የምግባር ንጽህና ለማሳየት ትግሉ አለን ወይ የሚሉ ነገሮች መፈተሽ አለባቸው ብዬ አምናለሁ። የጽድቅ ስራ ላይ፣ የእርቅ ስራዎች ላይ፣ የፍትህ ስራዎች፣ ፍትህን በማስፈን ፍትህን ፕሮሞት በማድረግ መጀመሪያ በራሳችን ህይወት ፍትህ ከግለሰብ ነው የሚጀምረው ብዬ አምናለሁ። ቁጭ ብለን ፍትህን በማስጠበቅ ይጀምራል። ያ ደግሞ እየተባዛ በተቋማት ደረጃ፣ በመንግስት ተቋማት ደረጃ፣ በህብረተሰብ ደረጃ እየተስፋፋ ይመጣልና የእግዚአብሔርን ፍትህ የተለማመደ ህዝብ ፍትህን በማስፋፋት ለፍትህ በመቆም ለጽድቅ በመቆም እርቀ ሰላም በመፍጠር በሰዎች መካከል በእነኚህ ዙሪያ ላይ አለን ወይ? እንደ ቁጥራችንስ ተጽዕኖ ማምጣት ተጽዕኖ ማሳረፍ ችለናል ወይ? በእርቅ በፍትህ በሰላም በጽድቅ በረድኤት ስራዎች በርህራይ የእግዚአብሔርን ፍጥረት በመንከባከብ እንዴት ታዩታላችሁ? ይሄ ድካሞች ካሉብንና እስከዛሬ ካልተደረጉስ ለምን? ወደፊትስ እንዲሆኑ ምንድነው ማድረግ ያለባት ቤተክርስቲያን የሚለውን ቃኝተን ይሄንን ሐሳብ ወደ ቤት አስገብተን ማጠቃለያ ብንሰጠው ጥሩ ይመስለኛል።
እኔ ወለት ለመናገር ጥያቄው መልሱ ነው። እንደሱ ማለት ቀልኛ አንጥሩ አርጎ ነው ማምሻ የጠየቀው። ይሄን ጥያቄ መልሱ እዚያው ጥያቄ ውስጥ ነው ያለው። ምንም የሚያሻማ ነገር አይደለም። በጎ ምግባር ከበጎ ማንነት ይወጣል እና አንዳንድ ጊዜ እርስ በርሱ የሚጋጭ ነገር ነው የምንለው። በጎ ማንነት ሰጠን ጌታ፣ አዳነኝ እኮ እኔ እኮ የዳንኩ ሰው ነኝ ብለን ስንል እንግዲያው ያዕቆብ እንዳለው ነው፣ አሳየኛ አሳየኝ። ምክንያቱም አጋንንትም ያምናሉ ይላል እዚያ ላይ። በጣም እኮ የሚሳለቅብን ነው የሚመስለው ያዕቆብ። ምጸቱ ኃይለኛ ነው። እግዚአብሔር እንዳለ አጋንንትም እኮ ያምናሉ አንተ እንደምታምን ሁሉ እንዲያውም ይፈራሉ ይላል። እና ታዲያ የት አለ ያ ጩኸት? አሁንም ድረስ አለ ብዬ ነው የምለው ያለ። እና በተለይ በእኛ በወንጌላውያን አማኞች መካከል በጣም ከባድ ጩኸት አለ በዚህ ጉዳይ። ህብረተሰብም ጠይቀናል፣ እኛም እርስ በርሳችን መጠያየቅ የሚገባን ነገር ነው ብዬ እላለሁኝ። ምንድን ነው መድኃኒታችን ኢየሱስ ክርስቶስ ምሳሌያችን ነው። በቃ እሱ ምሳሌያችን ለሁሉ ነገር። በጣም የሚያሳዝነው አሁን በእኛ በወንጌላውያን አማኞች መካከል እኔ የማየው ኢየሱስ ክርስቶስን ጌትነቱን ነው በጣም የምናጎላው። ጌታ ነው፣ ልክ ነው። መፈክራችን ሁሉ ይሄው ነው። በተሰበሰብን ቁጥር፣ የድምፅ ማጉያ በያዝን ቁጥር የምናውጀው ይሄን ነው፣ ኢየሱስ ጌታ እንደሆነ። ልክ ነው። ግን አብሮ ጌታ የተናገረው ነገር አለ። አሁን የደቀ መዛሙርቱን እግር ሲያጥብ ጌታና መምህር ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ ነው የሚለው። የመምህርነቱን ነገር አብሮ ያሳይና ነው። ምክንያቱም ያደረገውን ነገር እዚያ የሚያያይዘው ከእሱ ጋር ነው። እግራችሁን ካጠብኩ እንግዲያው እናንተ ደግሞ እግራችሁን ትተጣጠቡ ዘንድ ያስፈልጋል ስለሚል እኔ መድኃኒታችን ኢየሱስ ክርስቶስን ዲስቶርት ያደረግ ነው ይመስለኛል ኢሜጁን ወይም ስዕሉን አጥፍተነዋል ብዬ ነው የምፈራው። በአንድ ወገን ይሄ መድኃኒት ይሄ ጌታ በእኛ ዘንድ አሁን በእኛ በስብከታችን በመዝሙራችንም ዘንድ ይንጸባረቃል። ቅድም እንዳልከው የሚንጸባረቀው ምንድን ነው? ዲያብሎስን የሚቀጠቅጥ ጌትነቱ ይንጸባረቃል። ሞትን የማሸነፍ ኃይሉ ይንጸባረቃል። በጣም በዚህ ላይ በድፍረት በጩኸት ነው የምንናገር። ግን ያዘነች መበለት ጋር ሄዶ ማጽናናቱ፣ ንፍጣም ልጆች አቅፎ መሳሙ፣ የተራቡትን የት ነው የምንገባ አሁን እንጀራ ከየት ነው የምንገዛው ለሚሉ ሜዳ ላይ መመገቡ፣ ይሄንን አናጎላው፣ በፍጹም አናጎላውም። ስንሰብክም ስንዘምርም እንዳየሁት ደግሞ ይሄን ያደረገው የሚገርመው ልቤን የሚነካኝ ነገር አለ። ማቴዎስ ወንጌል ላይ ብዙ ህዝብ አየና አዘነላቸው የሚል ቋንቋ በውስጡ ርኅራኄ መጣ እና ይቺ ርኅራኄ ልቡና ከጠፋች የክርስቶስ ተከታዮች ነን ወይ የሚል ነው እኔ ጥያቄ። የርኅራኄ ልቡና የሐዘኔታ ልቡና እንደ ክርስቲያን እሱ ነው በቃ መልከቱ ከድሆች ጋር ከወደቁት ጋር ለመሰለፍ አብሯቸው ለመሆን ለማገዝም መቻል ከውስጣችን ክርስቶስን ለመወከል በበጎ ምግባር በጽድቅ ለመወከል ካልተነሳን የክርስቶስ ተከታይ የሚለው ቋንቋ ሊያሳፍረን ነው የሚገባው ብዬ ነው ምለው ያለ። እንዲያውም እነት ለመናገር በቅርቡ አንድ መጽሐፍ ልጅ የሰጠችኝና አስገረመኝ እሱ መጽሐፍ። ምን ይላል ስለ ደቀ መዝሙርነት የሚናገር መጽሐፍ ነው። ወንድሞቼ እኔ በጣም ጠጋብዬ ስመለከትኛን ይላል ወንጌላዊ ሰው ነው። እኛን ስመለከት የክርስቶስ ተከታዮች አይደለንም። ምናልባት አስከታዮቹ ሳንሆን አንቀርብ ይላል። ምክንያቱም ያለሱ ምንሰራው ነገር የለም። ሁሉን ነገር እንጠራዋለን። ትምህርት ስንገባ ባክና እናርዳኝ ላለን፣ ስራ ስንገባ እናስከትለዋለን፣ ቢዝነስ ስንጀምር እናስከትለዋለን። ለሁሉ ነገር ያለሱ አይሆንልንም ብለን እናስከትለዋለን። አጀንዳው የኛ ነው። እሱን እንከተላለን ወይ? እሱ በሚገባበት ቦታ፣ በሚሄድበት ሰፈር፣ ሊጎበኛቸው በሚፈልግ ሰዎች፣ ሊያጽናናቸው ወደሚፈልጋቸው ሰዎች ይወስደናል ወይ? በእርግጥ አር ዊ ፎሎወርስ ነው ብሎ የሚጠይቀው። አር ዊ ፎሎወርስ ብሎ ይላል። እና እኔ ሳስብ በወንጌላውያን ዘንድ በተለይ በአሁኑ ጊዜ አስከታይነቱ ነው የሚያይለው። ትንቢተ ሚኪያስ ላይ ያለው ቃል ወደ እግዚአብሔር ቤት ምን ይዤ ልቅረብ እና ልስገድ የሚለው በእውነት ወንጌላውያን አማኞች በተለይ ካሪዝማውያን አማኞች መጠየቅ ያለባቸው ጥያቄ ይመስለኛል። እኔ ምን ይዤ ልቅረብና በልዑል አምላክ ፊት ልስገድ? ለምን ስግደት ትልቅ ነገር ነው። እኛ አካባቢ አምልኮ ትልቅ ነገር ነው። ምን ይዤ በምን ላስደስተው ብሎ ይጠይቃል ሰውዬው። እና በዚያ ዘመን ያው መስዋዕት ይቀርቡ ነበር። የመስዋዕቱን ስሞች ነው የሚነግረው። እኛ ቢሆንም እንጠይቀው በምን ላስደስተው እግዚአብሔርን፣ በእውነት በምን ላስደስተው? ትልቅ ያማሃ ኪቦርድ ይዤ ልዘምርለትን? በሽብሸባ ላናውጠውና አገሩን ወይ ምናምን ነው እኮ የሚባለው። ግን ግልጽ አድርጎ ነው የሚናገረው። ሰው ሆይ መልካሙን ነግሮሃል ብሎ ያው ቅድም አንተ ያነሳቸውን ነገሮች እግዚአብሔር ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ይላል። የፍትህ ጥያቄ ነው። እውነተኛ ትሆን ዘንድ፣ ሚዛን ትክክል ይሆን ዘንድ ነው። ፍትህ ሲጓደል ስታይ ስለ ፍትህ ትናገር ዘንድ፣ ፍትህ የጎደለባቸው ሲኖሩ ከአብርሃቸው ትቆም ዘንድ ማለት ነው። ፍትህ ፍርድን ታደርግ ዘንድ፣ ምህረትን ትወድ ዘንድ ይላል። መልካም ስራ ማለት ነው። ሜርሲ አክትስ፣ በጎ ስራ፣ የርኅራኄ ስራ ታደርግ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ አይደለም ወይ ብሎ ይላል። እና አንዴ በጣም ከባድ ወቀሳ ወቅሷል አንድ ሰው። ማን ነው እሱ? ሎርድስ ኦፍ ፖቨርቲ ብሎ የጻፈው ሰው። አዎ፣ የድህነት ከበርቴዎች እንደማለት ነው። አዎ። እና አንዳንድ ጊዜ በጎ ስራ ተብሎ የተዘረጋው ፕሮጀክት ሁሉ በእውነት የርኅራኄ መንፈሱ ተጠብቆ ነው ወይ የሚለው ጥያቄ መጠየቅ አለበት እላለሁ። ሌላው ግን ቤተ ክርስቲያን በማህበር ቅድም እንዳልከው እንደ መልካም ሰራዊት ለመነሳት መልካም ኢንዲቪጁዋል፣ መልካም በጎ ሰው ያስፈልጋል። እና እኔ አሁን መጠየቅ ያለብኝ ራሴን ነው። ይህን ተናግሬ እዚህ ቤቴ ገብቼ አለኝ ወይ ይሄ የመልካም ስራ ዘር? የርኅራኄ መንፈስ ልቤ ውስጥ አለ ወይ? ቤቴ ውስጥ አድርጓለሁ ወይ? ጎረቤቴ መካከል አድርጓለሁ ብዬ ከራሴ ስጀምር ነው እንደ ሞገድ ቀስ እያለ የሚተመው ብዬ አስባለሁ።
ምናልባት ለመጨመር ለምሳሌ በሐዋርያ ስራ ምዕራፍ 10 ላይ ቁጥር 1 ጀምሮ ስንመለከት በቂሳሪያም ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበረ። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበረ ብሎ ይናገራል። እና ከሰዓት የዘጠኝ ሰዓቱን ጸሎት እየጸለየ እያለ ከዚህ በፊት ሆኖ የማያውቅ ነገር ገጠመውና ምንድን ነው? መልአክ ተገለጠለት፣ አናገረው። ሲያናገረው የጠቀሰለት ነገር ምንድን ነው? መልአኩ ቆርኔሌዎስ ሆይ ይሄ የምትጸልየውን ጸሎት እግዚአብሔር ተቀብሎታል፣ ሰምቶታል። ደግሞ እጅግ ምጽዋት ትሰጣለህ፣ እሱንም እግዚአብሔር ተመልክቶታል። ና ጥሩ ነገር ነው። ግን ይሄን በማድረግህ ብቻ ይሄን ቆጥሮ እግዚአብሔር አያጸድቅህ ነገር በልጁ በኢየሱስ ክርስቶስ ደግሞ በመስቀል ላይ የተሰራው ስራ ከንቱ ሊሆን ነው። ስለዚህ ሁሉ ሰው የሚድንበት መንገድ ይሄ ስለሆነ እሱን የሚነግርህ ስራቸው ይሄ የሆነ ይህንን ወንጌል የሚሰብኩ ሰዎች ጎረቤት ሀገር ኢትዮጵያ የምትባል ከተማ ለሎሌዎችን ለከብታስጠራው እሱ ስራው ይሄ ነው መስበክ ነው ስራውና ትክክለኛውን የመዳኛ መንገድ ይነግራል ተባለ። እነዛ ሎሌዎች ሄዱ። ጴጥሮስ መጣ። እዛ ቤት ሲሰብክና ያለንና ያ ቤተሰብ በኢየሱስ ክርስቶስ ሲያምንና የዘላለም ህይወት ዋስትና ሲያገኝ በተሰጠው አገልግሎት ማለት ነው ኢየሱስን ስለሆነ መጥቶ የሰበካቸው። እኔ ይሄንን ክፍል ስመለከት አንዱ ለሰዎች መልካም ማድረግ ቸርነትን ማድረግ መጽዋት መስጠት ማንንም ይሁን ያሰው እስከ ቸገረው ድረስ እስካጣ ድረስ ያንን ማድረጉ መልካም ስራ እንደሆነና ያ የተገለጠለት መልአክ ለመዳን ባያበቃህም አቆመው ግን አላለው። ለካሁን ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 11 ላይ ቀደም እንዳየ ነው አቺን በማመንዘር የተያዘችን ሴት ሲያናግራት እኔም አልፈርድብሽም ምሬሻለሁ ግን አቆመው ነው ያላት። ይሄንን እዚህ ጋር ስንመጣ መልአኩ ለደህንነት ባያበቃህም የሰራው መልካም ስራ ይሄን ቆጥሮ ባያጸድቅህም እግዚአብሔር ተው ግን አላለው። ሰዎችን መውደድን ሰዎች ለሰዎች ምረት ማድረግን እግዚአብሔር ይወዳል በማንንም ይደረግ እንኳን አማኝ ነኝ የጌታ ልጅ ነኝ በሚል ቀርቶ ማለት ነው። ከወንጌላውያን አማኞች ቤተክርስቲያን አንጻር ሄ በበጎ ስራ በመልካም ስራ የመገለጥ ነገር አናሳ ነው ወይም አሳሳቢ ደረጃ ደርሷል። ይሄ ደግሞ ከምን የመጣ ነው? አስተምህሯችን ሙሉ ስላልሆነ ይሆን? ጌታ ኢየሱስ ክርስቶስ ምን አይነት አገልግሎት እንዳገለገለ በደንብ ልብ ስለማን ሊሆን የሚላንዳን ስጋቶች አሉና በርግጥ ጥቂት ቢሆኑም ጥሩ ምስክርነት ያላቸው ሰዎች እንዳሉ እና ቃልን በተለያየ መስራ ቤት ውስጥ መቼም ሁሉ ምስክርነቱ አልተበላሸም የሚያስደነግጡ ነገሮች ብንሰማም እነሱም እኮ ጀመሩ የሚባል አንዳንድ ነገሮች ስንሰማ በጣም እየደነገጥን ቢሆንም ግን ደግሞ አሉ ሁልጊዜ እግዚአብሔር ያው ቅሬታዎች ስላሉት በየዘመናቱ እንደሱ አይነት መልካም ምስክርነት ያላቸው ሰዎች አሉ። መቼም ስለነሱ እግዚአብሔርን በጣም ለናመሰግንም ይገባል። በምን አይነት ጭንቅ ውስጥ ያለፉ እንደሆነ ማሰብ አዎ አንዳንድ ምናቃቸው ሰዎች ስናገኝ እንዴት ጭንቅ ውስጥ እንዳሉ የሚያቆቱ እነት አለ። ብርሃን መሆን አለባቸው በዛ ቦታ ላይ ጨው መሆን አለባቸው በዛ ቦታ ላይ እና በጣም ተቸግረው በቀጭኗ መንገድ የጭንቅን መንገድ እንደሚጓዙ ሁሉ እንሰማለንና አሁን ባናን መስራ ቤት እሱ ካጋጠመ በትክክለኛው መንገድ ይሰራልሃል መባል ሁሉ አለ። አማኝ ነው በቃ ወደዚህ ወደዛ ይልምሱ መባል ይሄ አሁን ትልቅ ምስክርነት ነው። እና ይሄንን سنመለከት ትንሽ ቢሆኑም እንኳን አሁንም ተስፋ እንዳለ በትክክል በስራ ቦታቸው ጌታን የሚገልጡ ሰዎች እንዳሉ ማሰብ እንችላለን። ግን ለምን በሁላችን አይታየም ሲባል አንዱ ይሄ ዳይኮቶሚ የሚባለው ነገር መንፈሳዊነት ጸሎት ቤት ስንገናኝ ብቻ ምን ለማመደው ነገር እንደሆነ ከጸሎት ቤት ከወጣን ሰዓት ጀምሮ ሌላ ሰው እንደሆነን ጌታ ያ ሌላው ቦታ ያለው ውሏችን ግድም እንደማይለው ኃላፊነትም እንደተሰጠን የመዘንጋት ነገር በባዋልንበት ቦታ ሁሉ የጌታን ማንነት የማሳየት ስራም ተሰጥቶናል። ምክንያቱም እኛ ወረድ ቀንበር የተሸከምን ሰዎች ነን። አውርደን አይደለም እናርፈው ተሸክመን ነው እናርፈው ያንን ቀንበር በሄድንበት ቦታ ሁሉ ማለት ነውና ያ በስራ ቦታ በመልካም ማንነት መታወቅ የሚጠበቅበት ነገር እንደሆነ የልብ ያለ ማለት የመርሳትም ነገር ይታያል። እና መልካም ምስክርነት ከመልካም አስተምሮ ከመልካም ህይወት ከመልካሙም ጌታ ጋር ያለን መጣበቅ የሚያመጣው ፍሬ ወይም ውጤት ነው። ለምሳሌ በመበለቶች አገልግሎት ላይ በተፈጠረው ችግር የሐዋርያት ሥራ ምዕራፍ 6ቱ ችግር በትክክል ስላላደሏቸው ነው። እንግዲህ ያንን የማዳገር በትክክል ስላልሰጧቸው ነው ማዳላት ስለመጣ ነው። ስለዚህ እነዛ በግሪክ ቋንቋ የሚናገሩ ግን አይሁዳውያን የሆኑ መበለቶች ቅሬታቸውን አመጡ። ለሐዋርያቱ ጆሮ ሲገባ ይሄ ችግር ምንድነኛ ይሄ አይመለከተንም ብለው አይደለም እንደቀላል ነገር የተውት። ምክንያቱም ያመጡት ጥያቄ ትክክለኛ ጥያቄ ነው። ጴጥሮስ ጧጧት ሲሰብከን አንድ ነን ሁላችንም ይለናል። የማዕድ አገልግሎት ጋር ሲመጣ ደግሞ አንድ እንዳልሆንን ታሳዩናላችሁና ትምርቱና ታደርጉት ነገር አብሮ አልሄደም ብለው ወቀሳ ሲያቀርቡ ሐዋርያቱ የወሰዱት እርምጃ በጣም የሚያስገርም እርምጃ ነው። ልክ ነው እንዴ አልተማርነውም ጌታን? ጌታ እንደዚህ ሚለያይ ከዚህ መልስ ወደዚህ ሌላ ናችሁ ከዚህ መልስ እንዲናችሁ
ተዘርመድሎ
የለም ይሄን አላስተማረንም ጌታና ያነሳችሁ ጥያቄ ተገቢ ጥያቄ ነው በትክክለኛው መንገድ ይፈታል ብለው መቼም እኛ የተሰጠን አገልግሎት አለ። የቃሉና የጸሎት አገልግሎት ለኛ ተሰጥቶናል። ይሄም ደግሞ ይሄ ካልተሰራ ደግሞ ኑ ብለን የጠራነው ህብረተሰብ ራሱ ደግሞ ተከፋፍሎ ሌላ ችግር ነው የሚመጣውና ይሄን ችግር አድሬስ ለማድረግ ምን እንደደበት መንገድ እንደዚህ ነው ብለው መስፈርቶችን አስቀመጡ። እናንተ ለዚህ ለዲያቆንነት አገልግሎት የሚበቁ ሰዎችን ምረጡኛ አንዶራን ደብሊ እንትና እናንተና ይምሩት አንልም። ራሱ ህይወት ይጠይቃል ይሄ መልካም ምስክርነት ይጠይቃል ብለው ጥበበይ ሞላባቸው መንፈስ ቅዱስ ይሞላባቸውና መልካም ምስክርነት ያላችሁ በመልካም የተመስከረላችሁን ሰዎች ምረጡና አንጡ ከዛ እኛ እንሾመላችኋለን ብለው ይሄን ችግር ሲፈቱት እና ያለን እነ ስጢፋኖስ እነ ፊሊጶስ እዚህ አገልግሎት ሲጋቡ እና ያለን። ሌላው ለመጨረሻ በጌታስ ክርስቶስ አገልግሎት ምን መለከተው ነገር አለና የሚራራ ጌታ እንደነበረ ለማሳየት ማንንም ዌልካም የሚል ጌታ እንደነበረ ሲምፕሊ ማንንም አፕሮች ሊያደርገው የሚችል እንደነበረ ሁሉ በአገልግሎቱ እና ያለና በተለይ ይሄ ሉቃስ ወንጌል ምዕራፍ 15 ሙሉን ስንመለከተው በመጀመሪያ የሚያነሳው የዛች የመበለቷን ኬዝ ነው። ወደ ዳኛ ፍረድልኝ ብላ ትሄዳለች አይፈርድላትም። እና ለምን እንደሆነ አይፈርድላት ሲባል ማንን ፈርቶ ባል የለም ባሏ ሞቷል። ለመበለቶችን መበደል የታወቀ ነበር ከብሉይ ኪዳን ጀምሮ። ለዚህ ነው ለመበለት የሚፈርድ ስለጠፋም ነው እግዚአብሔር የመበለቶች ዳኛ ነው ተብሎ ሁሉ ይገም። እንግዲህ ሰው ከጠፋ እንግዲህ ምን ይደረጋል እኔ ልግባበት ብሎ ሁሉ ነው እግዚአብሔር የመበለቶች ዳኛ የተባለው የዳህ አደጎች አባት የተባለው። ስለዚህ ያ ባህል ስለነበረ ወነትም ያዳኛ አዳልተ ፍረድልኝ አይደለም ጥያቄው ለሷ ነው የሚገባው ፍርዱ። መጨረሻም አዳልቶ አይደለም ይፈረደላ ትክክል የመጀመሪያውም ቀን ለሷ መፈረድ ነበር። ለምን እንደ ያን ሁሉ ጊዜ ወሰደው ለምን አዘገያት ሲባል ምፈራው የለም ባሌላት ምጭት ነይ በደሉ እንደነበር እና ያለን ያንን ምሳሌ ተጠቅሞ ነው ሳታቋርጡ ጸልዩ የሚለውን ዋናው መልእክቱ ስለ ጸሎት ቢሆንም የተጠቀመው ምሳሌ ግን የነበረውን ሪያሊቲ ነው የነካው። እንዲህ አይነት ሰው ባይኖር ኖሮ እንዲህ አይነት ክፉ ዳኛ ባይኖር ኖሮ ደቀመዛሙርቱ ይሄን ምሳሌ አስቆመውት እንደዚህ እንኳን የለም ይሉት ነበር ስለነበረ ነው። ከዛ ቀጥሎ ስለ ቀራጭና ስለ ፈሪሳዊ የተናገረው ነገር አለ እና ፈሪሳዩ ቀራጩን የሚያይበት አይነ ነበር እኔ እንደሱ አይደለሁም ብሎ የራሱን ነገር ሲቆጥር እና ያለንና እግዚአብሔርን ማወቅ ማለት እንዲህ ነበር ለሱ። በኋላ ግን ጌታ የቱ ጻድቅ ይወጣ ይመስላችኋል ወደ ቤተ መቅደስ ጸልየው ቆጡ ሰዎች ሲል ምናልባት የደቀ መዛሙርት መልስ እዛ ጋር አልተጻፈም እንጂ ፈሪሳዩ ነው ሊል ሁሉ ይችላል አይደለም ማለት ይሄኛው ነው ማለት ኢየሱስ ይዞ የመጣት መንግስት እንዲህ አይነት ሰዎችን ምታስተናግድ እንደሆነች ነው የሚያሳየው። እንዲ ደረቱን የደቃነ ያጠተኛው ማረኝ ምንም ቆጥረው ነገር የለም በፊት ያለው ያኛው ግን ለዛኛው የነበረው ልብ እና ያለን ህፃናት ወደሱ ሲመጡ ደቀመዛሙርት የወሰዱትን እርምጃ ስናይ ያስደነግጣል። ይሄ ህፃናት ሰፈር አይደለም ዞር በሉ ብለው ሲያባረሩ ኡፍ ገላገላችሁኝ እኮ በቃ ወበቅ ሊጨርሰኝ ነበር አይደለም ያለ ለምንድን ነው እንድምታረጉት ነው እንዲህ ነው በቃ ቫልዩ የምታረጉት ህፃናትና አሁን በእናንተ ማህበረሰብ ውስጥ ይሄ ነው ቦታቸው እኔ መንግስት አይደለ ይዤ መጣሁት እኔ ይዣት በመጣሁት መንግስት እነዚህንም ታስተናግዳለች ብሎ ዌልካም ሲላቸው ሲቀበላቸው የባለጠጋውና የድሃውን ታሪክ ቀጥለን እና ያለን እግዚአብሔር መንግስት እንደወርስ ምን ላድርግ አለው። ትእዛዛቱን ሲነግሩ እነዚህን ከህፃንነት ጀምሮ ያውቃሉ አዲስ ካመጣህ ብዬ ነው ትናገራለህ አሉ ስለ እግዚአብሔር መንግስት መግቢያ መንገዱን ታወራለህ አሉ እና እሱን ከነገርከኝ ብዬ ነው ሲል የዛ ሰው የትልቁ ትምክት ምን ላይ እንዳለ ስላየው ጌታ በአንተ ኬዝ እንግዲህ ምነግርህ አንድ ነገር ነው ያለህን ሁሉ ሽጠህ ለድሆች ስጣቸውና ከዛ ተከተለኝ ሲል አላረጋውም ማለት ምክንያቱም የተጠየቀው ጥያቄ ለድሃ ስጥ ማለት ድሃ ወሰደ ማለት አይመለስም የለውም ይበላዋል ይጨርሰዋል። ምናልባት ይሄ ጥያቄ ለሀብታሞች ስጥ ቢባል ሊሰጥ ይችላል የሰውዬ ይመልሱለታል። ስለዚህ ባዶ እጄን ልቀር ነው ማለት ነው እኮ አሁን ምታዘይ ነገር እኮ ፍጹም አይታሰብ ነገር ነው አለ። ጌታ ኢየሱስ ክርስቶስ እንግዲህ ይሄን ካላደረክ ምንም ማድረግ አልችልም ሲለው በቃ ተወው አለ ተወው ተባብለው ነው የተለያዩት። እና ደቀ መዛሙርቱ እስኪደነግጡ ድረስ ይሄ ነገር እንዴት ይሆናል? የመጨረሻ ላይ የምናየው የአይነ ስውሩን ኬዝ ነው። እሱም መንገድ ዳር ላይ ያለ ነው ባይኑ ኮሚኒኬት ማድረግ አይችልም ከሰው ጋር በጆሮው ነው ወይም በሌሎች የስሜት ህዋሳቶች እና ሰማ ድምጽ ሰዎች ሲያልፉ ድምጽ ሰማ ማን ነው የሚያልፈው ብሎ ጠየቀ። የዳዊት ልጅ ነው አሉት። የዳዊት ልጅ ከሆነ እንግዲህ አንድ ነገር አረጋለሁ ብቻ እሱ መሆኑን እርግጠኛ ሆኑልኝ አለ። እሱ ነው አሉት። እንግዲህ እሱ ከሆነ ጮሃለሁ ብሎ የዳዊት ልጅ ሆይ ማረኝ ብሎ ሲጮህ ስሙ የተጠራው የዳዊት ልጅ ይያለ የከለከሉት እነ ጴጥሮስ የዮና ልጅ እነ ዮሐንስ ናቸው ምን ያስጮሃል አሉት። እንግዲህ ይሄ የሚያሳየው ምንድነው? ያ ማህበረሰብ መንገድ ዳር ቁጭ ብሎ ለሚለምን አይነ ስውር ሰው ያለውን ቦታ ነው። ምን ያስጮሃል? ያው ምን እሱም አልተጠራም። ያ ሰው ግን በጣም በጣም ቆርጦ የተነሳ እንደነበረ ማየት እንችላለን። እና እኔ እናንተን ስም አልጠራው ምን አረኳ? እኔ ጠራሁትን ጠርቻለሁ ደሞ ደደግም ነው አለ። ደገመ ጠራ። እነተም የተጠራው ዳዊት ልጅ መጣ። ምንድን ነው የምትፈልገው አለው። ማየት ነው አለ። ይያለው ተነስቶ ተከተለ ይላል። እና ጌታ ማህበረሰብ እሱ ሲመጣ የነበረበት ማህበረሰብ ለሰው የሚሰጠውን ቫልዩ እና ቦታ አንነበረም የሚሰጠው። በጣም ገለል የተደረጉ በአካላቸው ላይ በደረሰባቸው ነገር ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ በእድሜ ሊሆን ይችላል፣ በጾታቸው ጉዳይ ሊሆን ይችላል። ገለል ይሄ ማርጂናላይዝ የተደረገውን ማህበረሰብ ታቅፋለች እኔ ይዤ የመጣሁት መንግስት ብሎ ሲያስተናግዳቸው ነው የምንመለከተውና ስለዚህ እንደ ቤተክርስቲያን በበጎ ስራ ላይ መሳተፍን ነገር ቢሆን በመልካም ምስክርነት መመላለስን ቢሆን የሚጠበቅብን ነገር እንደሆነ በደም መጽሐፍ ቅዱስ ያሳያልና ጌታችን እንዲህ አይነት ጌታ እንደነበረ ያሳያል።
ልክ ነው። የቀደም ያነሳናቸው የአዲስ ኪዳን ጻፍትም ያዕቆብ ከአምልኮ ጋር ያያይዙ ይሄው በጣም የታወቀው 1:27 ላይ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከመገኝ እድፍ ሰውነቱን መጠበቅ ነው ይላል። እና ያምልኮ ንጹህ ነው ሪሌለው አምልኮአችን ኮምፖነንት ይሄ አሁን የማይነኩትን የመንካትና የማገዝ የመጠየቅ እንደሆነ ያያይዘዋል። ጋላትያ ላይ ደግሞ በጳውሎስ ትምህርቱንና ያገልግሎቱን ሁኔታ ለማቅረብና ከዋና ከሚባሉ ታዋሪያት ጋር ለመነጋገር ኢየሩሳሌም በሄደ ጊዜ ያገልግሎቱ አካል እንዲሆን ነው ያሳሰቡት። እነሱም ገላትያ ምዕራፍ 2 ላይ እንደሚነገረን ደግሞም የተሰጠኝን ጸጋ አውቀው አማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስም እኛ ወደ አዛብ እነርሱም ወደ ተገረዙት ይሄዱ ዘንድ ለኔና ለበርናባስ ቀኝ እጃቸውን ሰጡን ካለ በኋላ ድሆችን እናስብ ዘንድ ብቻ ለመኑን ይላል። የጣም ለመኑን ፓወርፉል ነው። በቃ ዋና መቅረት የሌለበት በቃ በጳውሎስ አገልግሎት በበርናባስ አገልግሎት ውስጥ ለመኑን ይላል። ይህንም ደግሞ ላደርግ ተጋው ይላል ጳውሎስ። እና በአምልኮ በአገልግሎት ድሆችን የዘነጋ ድምጽ የሌላቸውን የዘነጋ ሶሳይቲ ያገለላቸውን የዘነጋ አገልግሎትም ሆነ አምልኮ ሩቅ ነው ለአዲስ ኪዳን ቦታ የለውም። እና ትልቅ ነገር ነው የዳሰስክልን ለማለት ነው። በዛው በዚህ እንድንኖር እግዚአብሔር ይርዳን። በጣም አርገና አመሰግናለን ስለ መታችሁ አብራችሁን ስላጠናችሁ ትልልቅ ሐሳቦች ስላካፈላችሁን። እንግዲህ ለሚመለከቱን ሁሉ ደግሞ በመጀመሪያ ደረጃ ጌታችን ኢየሱስ ክርስቶስ እንዳስተማረው ሐዋርያቱም እንዳስተማሩት በእምነት የሚገኘውን የእግዚአብሔርን ጽድቅ እንድትቀበሉ ዛሬም እናበረታታችኋለን። ሰው በራሱ የጽድቅ ስራዎች ሊድን አይችልም፣ ከእግዚአብሔር ጋር ሊታረቅ አይችልም። በተደጋጋሚ በዮሐንስ ወንጌል እንዳየነው ኢየሱስ ክርስቶስ የተሰቀለውን እሱን በማመን ያለ መድኃኒት የሆነውን አምኖ በመቀበል የሚገኘውን ድነት ከማግኘት ነው ህይወት የሚጀምረው፣ ብርሃን ከመብራት ነው ህይወት የሚጀምረው። እና እሱ እንድታደርጉ ዛሬም እናበረታታችኋለን። ደግሞ በእግዚአብሔር ቤት ለምንኖር የእግዚአብሔርን ጸጋ ለተቀበልን ሰዎች ደግሞ ይሄ በጣም ሊቀሰቅሰን ለመልካም ስራ ሊቀሰቅሰን የሚገባ ሊያነቃቃን መጽሐፍ ቅዱስ እንደሚለው ለመልካም ስራ ሊያነቃቃን የሚገባ ትምህርት ነው። እና የተቀበልነው ጸጋ የተቀበልነው በእምነት የተቀበልነው መዳን በተግባር በእያንዳንዱ የዕለት ኑሯችን ሊገለጥ የሚገባው ነገር ነው። መጽሐፍ ቅዱስ ይህንን በሮሜ ምዕራፍ 1 ላይ ከእምነት የሚነሳ መታዘዝ ይለዋል። እና እምነታችን ከእምነት ተነስቶ ደግሞ መታዘዝን መውለድ መቻል ይኖርበታል። እና በዚህ ሊረዳን ነው መንፈስ ቅዱስም የተሰጠን። እዳ አለብን ሲል ቅዱስ ጳውሎስ ሮሜ 8ም ላይ በቃ መንፈሱን የሰጠን እግዚአብሔር የመንፈስን ስራ የመንፈስን ፍሬ በህይወታችን እንድናፈራ ስለሆነ ይህን የምናረግበት ዘመን እንዲሆን እግዚአብሔር ይርዳን። ስለነበረን መልካም ጊዜ እግዚአብሔር የተመሰገነ ይሁን።